ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 29 2015 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን amharicvoanews.com ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። አቶ ክርስቲያን ታደለ በቁጥጥር ስር ዋሉ። የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ትላንት ምሽት ከቤታቸው በጸጥታ ኃይሎች መያዛቸውን ባለቤታቸው ተናግረዋል። የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገርም በቁጥጥር ስር መዋላቸው ታውቋል። የመንግስት አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ በሰጡት መግለጫ በአማራ ክልል ያስቸኳይ ጊዜ አዋጁ እንደነጋገ ተከትሎ ከትላንት አመሻሽ ጀምሮ ከጉዳዩ ጋር ግንኙነት አላቸው የተባሉ ግለሰቦችን በቁጥጥር ስር ማዋል እንደተጀመረ ገልጸዋል። ኬኔዲ አባተ ዝርዝር አለው።
ከአማራ ብሔራዊ ንቅናቄ ፓርቲ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ ትናንት አርብ ሐምሌ 28 ቀን 2015 ዓመተ ምህረት ምሽት ላይ ከመኖሪያ ቤታቸው በጸጥታ ኃይሎች መወሰዳቸውን ባለቤታቸው ወይዘሮ ናርዶስ አዲሴ ለአሜሪካ ድምጽ ተናግረዋል።
ትናንትና ነው ምሽት 3:30 ወይም 4:00 ጉዳይ አካባቢ ነው የመጡት። አንኳኩተናል ነው የሚሉት። ሲያንኳኩ አልሰማንም። ቆቤት ቁጭ ብለን ነበር ላይ ወደ መኝታ ክፍል። ከዛ የሆነ ነገር ጓጓ ሲል ሰማ ነው። ምንድን ነው ይሄ ነገር ብለን ተጠራጠርንና በመስኮት ማየት ስንጀምር የታጠቁ ኃይሎች ግማሽ እንትን የለበሱ አሉ፣ የፌዴራል ፖሊስ እየዘለሉ ሲገቡ አየናቸው። አንከፍትም አልን፣ በር መምታት ጀመሩ። የማቀባበል አይነት ድምፅ ስሰማ እንትን ይሉታሉ ብዬ እኔ ተው ከሚገሉ ይቀር ብዬ እንዲህ ብዬ ከፈትኩት እኔ በሩ። ከዛ ገቡ ከፈትኩት። መወረደ እሱም ጥያቄ ፈልገን ነው ይፈልጋለህ አላቸው። ማናችሁ እናንተ? በሳት ጥያቄ የሚፈልገኝ መንግስት አካል የትኛው ነው? ብትደውሉልኝ ራሴ እመጣለሁ፣ በቀንም መጠየቅ ትችላላችሁ። እኔ ያለመከሰስ እንጂ ያለመጠርጠር መብት አለኝ አላልኳችሁም አላቸው። አይ ጥያቄ ትፈልጋለህ መሰለሽ፣ መታወቂያ ያሳዩን ኬዝ ነው አለ። አንዱ ዝም ብሎ አወጣ፣ በደንብ አልታየውም። ሌሎች መግባት ጀመሩ። ከዛ ምንድን ነው የእናቴ እቤት ነበረች፣ እሷ ወጣችና ምንድን ነው ቆይ እኔን አናግሩኝ፣ እናት ነኝ ስሙኝ፣ እንደዚህ ግብግብ ሳይሆን በስነ ስርዓት በአግባብ መሄድ ካለበትም በአግባብ በሆነ መንገድ ሲል እሷን ገፈተራት። የገፈተራት አንደኛው ለምን ትገፈተራት አለ አለው ክርስቲያን። ከዛ በኋላ እነሱ ጭራሽ እንደዚህ ትላለ ብለው መደብደብ ጀመሩ። ከዛ እኛን አንድ የፌዴራል ፖሊስ አባል ነበረች የታጠቀች፣ እሷ ወደ ቤት አገባችን። ያለን እኛ ከቤት እንጮኋለን፣ እሱ ከውጭ እኔ በዚህ አልሰበርም በእንደዚህ ታስባችሁ ከሆነ አትሳሳቱ እያለ ሲመቱት ይሰማናል። ይዘውት ወጡ። ዛሬ ጠዋት ላይ መጡ። ወደ እሱ ልንሄድ ስንል እሱ ለፍተሻ ወደ ቤት ሲመጣ አትሄዱ ተባለ። ጠበቅ ነው እሱ ታጅቦ መጣ። ቤት ገባን። ከጎረቤቶች ሰው ሰበሰቡና ያለውን ሁኔታ ተከታተሉ፣ ምን ንብረት እንደምንወስድ አሉ። ቤት ፍቃድ ያለው መሳሪያ ነበር፣ ከነ ፍቃድ ወረቀቱ ሰጠናቸው። እሱም ቤት እንደተቀመጠ ፍተሻ ማካሄድ ጀመሩ። ይህንን ያሁን ያልኩህንና ታብሌት ነበር ከፓርላማ ላይ፣ ሁሉም የፓርላማ አባል በተሰጠው መሰረት ለሱም ያለው ታብሌት አለ፣ እሱን ወሰዱት። የእሱን አንድ ፒሲ ነበር፣ እሱንም ወሰዱት። ከዛ ይዘውት ሄዱ። አሁን ከሰዓት በኋላ ምሳ ላደርስለት ሄድኩኝ። ምሳ ላደርስለት ሲሄድ እሱ ማናገር አይቻልም፣ እንዲህ ብለሽ እቃውን መስጠት ነው ያለብሽ ተባልኩኝ። አይዞህ ብዬ እሱን ሰጠሁት። ከዛ እሱ እኔ አንድ ክፍል ተቆልፎብኝ ያለሁት ያሰጋኛል፣ ለሁሉም የሚዲያ አካላት አሳውቅ ይልኛለኝ። ወጣውና መጣሁ።
የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገርም እንዲሁ ትናንት ምሽት መያዛቸውን የቅርብ ጓደኛቸው ለአሜሪካ ድምጽ አረጋግጠዋል። ከተወካዮች ምክር ቤት አባልነታቸው በተጨማሪ በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ኮሚቴ ሰብሳቢ የሆኑት አቶ ክርስቲያን ሚሆኑ የአዲስ አበባ ምክር ቤት አባሉ ዶክተር ካሳ በቁጥጥር ስር የዋሉት ካስቸኳይ ጊዜ አዋጁ ጋር በተያያዘ ስለመሆን አለመሆኑ በይፋ የተገለጸ ነገር የለም። ሆኖም የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ ለሀገር ውስጥ መገናኛ ብዙሃን በሰጡት ማብራሪያ ያስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ተቋቁሞ ስራ መጀመሩን ገልጸው ከትናንት አመሻሽ ጀምሮ ተጠርጣሪዎችን መያዝ እንደተጀመረም ተናግረዋል።
ያስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዙ በትላንትናው ዕለት አስቸኳይ ስብሰባ በማድረግ ራሱን በልዩ ልዩ በወታደራዊ ኦፕሬሽን በፖለቲካና አስተዳደር በሚዲያና ኮሙኒኬሽንና በማስተባበሪያ ጽህፈት ቤት ራሱን አደራጅቶ ስራ ኦፊሻል ወይም ደግሞ ይፋዊ ስራ ጀምሯል። ከትላንት ማምሻ ጀምሮ ከጉዳዩ ጋር ግንኙነት ያላቸው ጉዳዩን የሚያባብሱ ስምሪት የሚሰጡ በተለያየ መንገድ ይህን የሚያባብዙ ኃይሎችን በቁጥጥር ስር ማድረግ ጀምሯል።
አቶ ክርስቲያን ታደለ በቁጥጥር ስር በሚውሉበት ጊዜ የሰብአዊ መብት ጥሰት ተፈጽሞባቸዋል በሚል ባለቤታቸው ያቀረቡትን ቅሬታ በተመለከተ ከፌደራል ፖሊስ አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። ይሁን እንጂ የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ በዛሬው መግለጫቸው ያስቸኳይ ጊዜ አዋጅ መመሪያ በሚደነግገው መሰረት በቁጥጥር ስር የሚውሉ ሰዎች ሰብአዊ መብት አይጣስም ብለዋል። ያስቸኳይ ጊዜ አዋጁ ከአማራ ክልል በተጨማሪ እንዳስፈላጊ ነቱ በየትኛውም የሀገሪቱ አካባቢ ተፈጻሚነት እንደሚኖረው በአዋጁ ዝርዝር መመሪያ ላይ ተጠቅሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤት በዩጋንዳ የሚገኘውን ቢሮውን ለመዝጋት መገደዱን አርብ ዕለት አስታወቀ። ከዛሬ ቅዳሜ አንስቶም ተልእኮውን ማቆሙን አስታውቋል። የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ተርክ በዩጋንዳ ያለው ቢሮአችንን ከ18 ዓመታት በኋላ ልንዘጋ መሆኑን ሳውቅ ሀዘን ይሰማኛል ያሉ ሲሆን አያይዘውም በእነዚህ ዓመታት ከተለያዩ የሲቪል ማህበረሰቦች በተለያዩ የህይወት ዘርፍ ውስጥ ካሉ ሰዎች ጋራ በጋራ በመስራት እንዲሁም ከሀገሪቱ ብሔራዊ የዩጋንዳውያን የሰብአዊ መብትና ደህንነት ቢሮ ጋር ስንሰራ ቆይተናል ብለዋል። የዋና ኮሚሽነሩ ቃል አቀባይ የሆኑት ራቪና ሻምዳሳኒ የዩጋንዳ መንግስት ለዋና ኮሚሽነሩ ባለፈው የካቲት ወር ላይ ከዚህ በኋላ መንግስታት ድርጅት የሰብአዊ መብት ቢሮ በሀገሪቱ እንዲሰራ የሚፈቅደውን ስምምነት አናድስም ሲል አስታውቋል በማለት ለአሜሪካ ድምጽ ተናግረዋል። በሌላ ዜና በዚህ ሳምንት በዚምባብዌ ተቃዋሚ ደጋፊ ላይ የተፈጸመው አሰቃቂ ጥቃት የገዢው ፓርቲ ተከታዮች ተግባር መሆኑን የዓይን እማኞች አርብ ዕለት ተናገሩ። ሁኔታው በዚህ ወር የሚካሄደው ብሔራዊ ምርጫ ላይ ጫና ሊፈጥር ይችላል የሚል ስጋትም ፈጥሯል። የተቃዋሚው የዜጎች ጥምረት ለለውጥ ወይም ሲሲሲ የተሰኘው ፓርቲ የድጋፍ ሰልፍ ላይ ለመሳተፍ ቲንሼ ጂትሰንግ ሐሙስ ዕለት ወደ ዋና ከተማዋ ሐራሬ በመሄድ ላይ ሳሉ በደረሰባቸው ጥቃት መሞታቸውን ይፋ አድርጓል። CCF ለግድያው ገዢው ፓርቲ ዛኑ ፒኤፍን ወንጅሏል። ትናንት አርብ ዕለት የዓይን እማኞች ጂትሰንግ በግሌንቪው ከተማ የዛኑ ፒኤፍ ፓርቲን ከነቴራ የለበሱ ከ10 በላይ በሚሆኑ ሰዎች ሲመቱና በድንጋይ ሲወገሩ ተመልክተናል በማለት ለአሶሺየትድ ፕሬስ ተናግሯል። በጥቃቱ ቢያንስ 15 ሌሎች ሰዎችም ተጎድተዋል ሲሉ እማኞቹ አስታውቀዋል። ፖሊስ ከጂትሰንግ አሟሟት ጋር በተያያዘ 10 ሰዎች ማሰሩን ገልጾ ነገር ግን የግድያው ዓላማና ከዛኑ ፒኤፍ ጋር በተያያዘ ያሉ ጉዳዮች ላይ ማብራሪያ ሳይሰጥ ቀርቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የምዕራብ አፍሪካ ወታደራዊ መሪዎች አዲሱን አካሄዳቸውን አስታወቁ። የኒጀር መፈንቅለ መንግስት መሪዎች የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኳስን ዘቻ በኃይል አጸፋ እንደሚመልሱ አስጠነቀቁ። መሪዎቹ ምንም አይነት ወደ ኋላ የማፈግፈግ ምልክትም አላሳዩም። ማስጠንቀቂያ የመጣው ከቅርብ ዓመታት ወዲህ በወታደራዊ መፈንቅለ መንግስት የተካሄደባቸውን ቡርኪና ፋሶና ማሊን ከታገዱ ወዳጅ ሀገራቶች በስተቀር በሚል በመለየት ነው። ሐሙስ ዕለት ማምሻው ላይ የጁንታው ቃል አቀባይ አማዶ አብድራማኔ ኒጀር ከቀድሞ ቅኝ ገዥዋ ከፈረንሳይ ጋር የሁለትዮሽ ወታደራዊ ስምምነቶችን ማቋረጧን በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ላይ በመቅረብ አስታውቀዋል። ፈረንሳይ በመላው ኒጀር 1500 የሚደርሱ ጸረ ሽብር ወታደሮች አሏት። አብድራማኔ በመግለጫው አያይዘውም በኒጀር ፕሬዝዳንት የተሰየሙና የኢኳስን የውይይት ጥረት እየመሩ ያሉ የፈረንሳይ የዩናይትድ ስቴትስ የቶጎና የጎረቤት ሀገር ናይጄሪያ መንግስታት አምባሳደሮችን ውክልና መሻሩንም ማስታውቀዋል። በሰንቀለ መንግስቱ በአፍሪካ ህብረት በምዕራባውያን መንግስታትና በተባበሩት መንግስታት ድርጅት ከፍተኛው ግዛት ደርሶበታል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የኒጀር ፕሬዚዳንት ባውዛም በአፋጣኝ እንዲለቀቁ የጠየቁ ሲሆን በኒጀር የተፈጠረው ሁኔታ ዴሞክራሲ ላይ የተደቀነ ትልቅ ተግዳሮት ነው ሲሉ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አርብ ዕለት በሰጡት መግለጫ ዩናይትድ ስቴትስ አንዳንድ የረድኤት ድጋፎችን ለኒጀር መንግስት መስጠቷን አቋርጣለች ብለዋል። በተያያዘ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር የሆኑት አምባሳደር ግሪንፊልድ በፈንቅለ መንግስቱ ተቀባይነት የሌለው ነው ያሉ ሲሆን አያይዘውም በቀጠናው ይሄንን ነገር ለመከላከል እንሰራለን በማለት ለአሜሪካ ድምጽ ገልጸዋል። አምባሳደሯ አክለውም ዩናይትድ ስቴትስ አንዳንድ አሜሪካውያን ዜጎችን ለማስወጣት በሂደት ላይ ትገኛለች ሲሉ ማስታውቀዋል። በመጨረሻም ፕሬዝዳንት ዶናልድ ትራምፕ ለቀረቡባቸው ተጨማሪ ክሶች ጥፋተኛ አይደለሁም ሲሉ መለሱ። የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በአውሮፓውያኑ 2021 ዋይት ሃውስ ይዟቸው ወጥተዋል ከተባሉ ሚስጥራዊ ሰነዶች ጋር በተያያዘ የተነሱባቸው 3 አዳዲስ ክሶች ጥፋተኛ አይደለሁም ብለዋል ሲል የፍርድ ቤት መዝገብ አርብ ዕለት አሳይቷል። ለመጪው 2024 የሪፐብሊካን ፕሬዝዳንታዊ እጩ ተወዳዳሪ የሆኑት የቀድሞ ፕሬዝዳንት ትራምፕ የፊታችን የአውሮፓውያኑ ነሐሴ በተከሰሱባቸው 3 ተጨማሪ ክሶች ላይ በፍሎሪዳ ፌደራል ፍርድ ቤት እንዲቀርቡ ቢጠየቁም እንደማይመጡ ግን አስታውቀዋል። ውሳኔው ትራምፕ በዋሽንግተን ዲሲ የፌደራል ፍርድ ቤት በመቅረብ በሌላ ልዩ ክስ የ2020 ምርጫን አልተሸነፍኩም በማለት ለመቀልበስ ሞክሯል ለሚለው ክስ ጥፋተኛ አይደለሁም ሲሉ ምላሽ ከሰጡ በኋላ የተወሰደ ነው። ትራምፕ ባለፈው ወር 37 ክሶች የነበሩባቸው ሲሆን በአሁኑ ሰዓትም 40 ክሶች ቀርበውባቸዋል። የሱቫሌት ዋልት ናውታን የተሰኙት የትራምፕ ተላላኪና ሌላው የእሳቸው ሰራተኛ ካርሎስ ዶሊቬራ ላይ አቃቤ ሕግ ባለፈው ሳምንት ክስ መስርቶባቸዋል። አድማጮች ለምሽቱ ያዝንላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የቅዳሜ ምሽት መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ዋሽንግተን ዲሲ።
በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 29 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voaamharic ላይ ይደመጣል። አሁን የምሽቱ ቀዳሚ ወደሆነው ዝግጅት እናልፋለን። ከዓለም ከፍተኛውን የሽብር ግድያ ያስመዘገቡት ከሳራ በታች የሚገኙት የአፍሪካ ሀገራትና ሽብርን ለመከላከል ለሴቶች የሚሰጡት ቦታ በአፍሪካ ከሳራ በታች የሚገኙ ሀገራት በየአመቱ ከፍተኛውን የሽብር ጥቃት ግድያዎች አስመዝግበዋል። በዓለም ዙሪያ በሽብር ጥቃት ምክንያት ከሚደርሰው የህይወት ህልፈት 60% በእነዚህ ሀገራት መድረሱን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። በእነዚህ ሀገራት የሚንቀሳቀሱ አሸባሪዎች መንግስታዊ ያልሆኑ ታጣቂ ቡድኖች ወይም የወንጀል መረቦች አብዛኛውን ጊዜ ሴቶችን ለተለያዩ ተግባራት ኢላማ ሲያደርጉ፣ አብዛኞቹ የጸረ ሽብር እንቅስቃሴዎችም ለሴቶች ተገቢውን ትኩረትና ቦታ እንደማይሰጡ በርካታ ጥናቶች ያመለክታሉ። ስመኝሽ የቆየ በዚህ ዙሪያ ያጠናቀረችውን ዘገባ ቀጥሎ ይቀርባል።
በአፍሪካ ሰላምና ጸጥታ ላይ አደጋ ከደቀኑ ስጋቶች ውስጥ ዋንደኛው በከፍተኛ ሁኔታ እየጨመረ የሄደው ሽብርተኝነት መሆኑን ጥናቶች ያመለክታሉ። የአፍሪካ ስልታዊ የጥናት ማዕከል ሰኞ ዕለት ይፋ ያደረገው መረጃ እንደሚያመለክተው ባለፉት 12 ወራት ብቻ እስላማዊ ታጣቂ ቡድኖች በሶማሊያና ከሳሃራ በስተደቡብ በሚገኙ የአፍሪካ ሀገራት ባደረሱት ጥቃት የሞቱ ሰዎች ቁጥር 22288 ደርሷል። በመላው አፍሪካም እንዲሁ በሽብር ምክንያት የሚደርሱ ጥቃቶች በሺዎች ለሚቆጠሩ ሰዎች ሞትና ጉዳት እንዲሁም ከፍተኛ ለሆነ የሰውና የንብረት ውድመት ምክንያት መሆኑን ቀጥሏል። በእነዚህ የሽብር ጥቃቶች ሴቶች ዋና ኢላማ ናቸው። አሸባሪ ቡድኖች በተለይ በጾታ ላይ የተመሰረተ ጥቃት በማድረስ አሊያም ሪዮት አላማቸውን ለማሳካት እንደ አንድ መሳሪያ በመጠቀም ሴቶች ላይ የበለጠ ጉዳት ያደርሳሉ። ይህን በአፍሪካ የተንሰራፋ የሄደውን የሽብርና የጽንፈኝነት እንቅስቃሴዎች ለመክታትና በአፍሪካ በሚኖሩ ማህበረሰቦች ላይ እየደረሰ ያለውን ጥፋት ለማስቆም ታዲያ የሴቶችን ንቁ ተሳትፎና ጠንካራ አመራር እንደሚጠይቅ በጉዳዩ ላይ ያጠኑ ባለሙያዎች ለአሜሪካ ድምጽ ተናግረዋል። ባለፈው ሳምንት ከናይጄሪያ መከላከያ ዋና አዛዥና ሌሎች የናይጄሪያ ወታደራዊ ባለስልጣናት ጋር ተገናኝተው በተለይ በሳህል አካባቢ የተስፋፋ የሄደው ጽንፈኝነትን መከላከል በሚቻልበት መንገድ ላይ የተወያዩት በዩናይትድ ስቴትስ የመከላከያ ሚኒስትር የአፍሪካ ጉዳዮች ምክትል ሚኒስትር ቺዲ ብላይደን ከአሜሪካ ድምጽ ጋር በነበራቸው ቆይታ የጸረ ሽብር እንቅስቃሴዎች ሴቶችን ማዕከል ካላደረጉ የጸጥታ ችግሮችን ሙሉ ለሙሉ መፍታት እንደማይቻል አስመረውበታል።
We are not going to be able to solve the world's global solutions in a
የሴቶች ድምጽ ካልተካተተ በስተቀር ሁሉን አቀፍ የሆነ ዓለም አቀፍ መፍትሄ ማግኘት አንችልም። ሴቶች የመፍትሄው አካል መሆን አለባቸው። ያ የሚሆነው ግን መንግስታት መፍትሄ ለማግኘት በሚያደርጉት ጥረት የሴቶችን ድምጽ እንዲያካትቱ በተቻለና አቅም ሁሉ ስንጥር ግፊት ስናደርግና ድምጻቸው መካተቱን ስናረጋግጥ ነው።
የተባበሩት መንግስታት ድርጅት ባለም አቀፍ ደረጃ በሚካሄዱ የሰላምና የጸጥታ ጥረቶች ላይ የሴቶች ተሳትፎ እንዲጨምር ጥሪ ማቅረቡን ተከትሎ በተለይ በምዕራብ አፍሪካ የሚኖሩ ሴቶች በቀጠናቸው ጽንፈኝነትን ለማስቆም በሚካሄዱ ወታደራዊ ጥረቶች ትልቅ ሚና መጫወት ጀምረዋል። በዩናይትድ ስቴትስ የሚሰጡ ስልጠናዎችም ጉልህ የሆነ የሽብር እንቅስቃሴ ባሉባቸው አካባቢዎች ሴቶች የተሻለ ሚና እንዲኖራቸው ለማገዝ እያደረጉ ነው። ብላይደን እንደሚሉት ይሄ አሜሪካ ሽብርተኝነትን ካለም ለማጥፋት በመታደርገው ጥረት ትልቅ ስፍራ የምትሰጠው ነው።
We're the only nation that has a WPS legislation, what we call Women, Peace and Security for short.
በምናደርገው ነገር ሁሉ ውስጥ ለሴቶች ሰላምና ደህንነትን የምታካትት ብቸኛ ሀገር አሜሪካ ናት። ፖሊሲን በመመለከት ሴቶች ሰላምና ደህንነትን በከፍተኛ የመንግስት ደረጃም ሆነ የመከላከያ መስሪያ ቤታችን ጨምሮ ከስር ባሉ ሁሉም ተቋሞቻችን ውስጥ እናካትታለን። ያ ማለት ስልጣና ስንሰጥ ወይም ደግሞ ልምድ ስናካፍል ሴቶችን ማካተታችንን እናረጋግጣለን ማለት ነው። ይህ ደግሞ በርካታ አጋሮቻችን የሚቀበሉት ነው። ምክንያቱም መፍትሄ ለማግኘት የተገፉም ይሆኑ ወይም በቁጥር አናሳ የሁሉም ህብረተሰብ ክፍሎች በተለይም ደግሞ የሴቶች አመለካከት መካተቱ ወሳኝ መሆኑ ይገባቸዋል።
ሴቶች የሽብርተኝነት ሰለባዎች ብቻ አይደሉም። አንዳንዴ ወደውም ይሁን ተገደው የወንጀሉ ቀጥተኛ ተሳታፊዎች ይሆናሉ። ለምሳሌ በአልሻባብ ውስጥ ያሉ ሴቶች በአብዛኛው በተለመደና ባህላዊ በሆነ መንገድ ሚስት በመሆን በአጥፍቶ ጠፊነት አሊያም በቤት ውስጥ ስራ በመስራት የሚሳተፉ ሲሆን አንዳንዴም የወሲብ ባሪያ ይደረጋሉ። በሴቶችና ጸጥታ ጉዳይ ላይ ጥናት የሚያጠኑትና ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ የሚያስተምሩት ብላይደን እንደሚሉት ሴቶች ጽንፈኛ ቡድኖችን እንዲቀላቀሉ የሚያስገድዷቸው በርካታ ምክንያቶች እንደመኖራቸው መፍትሄው ዘርፈ ብዙ ጥረቶችን ይጠይቃል።
It's never one-sided that defense or security was the only issue that I think
ጉዳዩ ከአንድ ወገን ብቻ የሚታይ አይደለም። ሰዎችን ወደ ብጥብጥ ወይም አለመረጋጋት የሚመራቸው የመከላከያ ወይም የጸጥታ ጉዳይ ብቻ አይደለም። የኢኮኖሚያቸው ሁኔታ ያሉባቸው ቅሬታዎችና ሰዎች ለመኖር የሚያስፈልጋቸው መሰረታዊ ነገሮች አለመሟላታቸውንም እናያለን። ስለዚህ ሴቶች ጽንፈኛ ቡድኖችን እንዳይቀላቀሉ ሂደቱን ለመክታት ስንሞክር ወደዛ የሚገፋቸው ምክንያቶችንም ነው አብረን እያየን የምንሄደው።
ብላይደን አክለው ሴቶች ሽብርን በመዋጋት ቁልፍ ሚና እንዲኖራቸውም ሆነ የጽንፈኛ ቡድኖች ሰለባ እንዳይሆኑ በመፍትሄነት ከሚያነሷቸው ሐሳቦች መካከል አክራሪነት ወይም የሽብር ተግባራት በማህበረሰቡ ላይ የሚያደርሱትን ተጽዕኖ እንዲረዱ ማድረግና ማስተማር ናቸው።
And that is making sure that they are informed, making sure that they understand the challenges and what could be.
የሽብር ቡድኖች ወይም የአክራሪዎች አካል መሆን ምን ውጤት እንዳለውና የሚያስከትሏቸውን ችግሮች እንዲረዱ መረጃው እንዲኖራቸው ማድረግ መቻል አለብን። በእኛ በኩል ከዛም አልፈን ስር መሰረቱን እንመለከታለን። በመጀመሪያ ደረጃ አለመረጋጋቱን ያስከተሉ የጸጥታ ችግሮች በምን ምክንያት እንደተፈጠሩ እንቃኛለን። ሴቶችም ሆኑ ሌሎች ተጋላጭ የህብረተሰብ ክፍሎች እንደነዚህ አይነት ድርጅቶችን እንዲቀላቀሉ የሚያደርጋቸው ምን እንደሆነም እናጤናለን። እነዚህን ስናይ ችግሩ ከጸጥታ ጉዳይ እጅግ የገዘፈ መሆኑንም እንረዳለን።
የአፍሪካ ሴቶች በተለያዩ የሰላምና ጸጥታ ጥረቶች ቁልፍ ተዋናይ መሆን እንዳለባቸው የሚያሰምሩበት ሌላዋ የአሜሪካ ድምጽ ያነጋገራቸው የበጎ አድራጎትና የደህንነት መረብ ፖሊሲ ተሟጋች ተባባሪ ዳይሬክተር አሽሌ ሰበርማኒያን ሞንቶጎምሪ በበኩላቸው ዓለም አቀፉ ማህበረሰብ በሴቶች መሪነት የሚንቀሳቀሱ ጸረ ሽብር እንቅስቃሴዎችን መደገፍ አለባቸው ይላሉ።
But talk is one thing. To put that into action, they need
ንግግር አንድ ነገር ነው። ነገር ግን የምናወራው ወደ ተግባር እንዲቀየር መሪት ላይ ማውረድ መቻል አለብን። ስለዚህ በተለይም በምዕራብ ሀገራት የሚገኙ ተቋማት ራሳቸውን ከኋላ አድርገው ችግሩ ባሉባቸው ሀገራት የሚደረጉ ሀገር በቀል እንቅስቃሴዎች ከፊት እንዲቀድሙና እንዲመሩ ማድረግ አለባቸው።
የሽብር ጥቃት በበረታባቸው የአፍሪካ አካባቢዎች የሚኖሩ ሴቶች የመጀመሪያ ህክምና እርዳታ በማድረግ እርዳታ በማቀበል አንዳንዴም በአካባቢ ሰላምና ጸጥታ ጥረቶች በመሳተፍ ቀዳሚ ሚና አላቸው። ከዚህ ቀደም እንደ ቦኮ ሃራም ከመሳሰሉ የሽብር ቡድኖች ጋር ተቀላቅለው ጥቃት ያደረሱ የነበሩ በርካታ ሴቶችም ከድርጊታቸው ተመልሰው ማህበረሰቡን በመጠበቅ ስራ እንዲሰማሩ ማድረግ ተችሏል። ሆኖም ሴቶች በአፍሪካ በሚካሄዱ ጸረ ሽብር እንቅስቃሴዎች ውስጥ የበለጠ ሚና እንዲኖራቸው የሚወጡ ህጎችና ፖሊሲዎች ሴቶችን ያማከሉ ሊሆኑ እንደሚገባና በአመራር ደረጃም የሴቶች ተሳትፎ ሊጎለብት እንደሚገባ ባለሙያዎች ያሰምሩበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። አሁን ወደ ተከታዩ ዝግጅት እናልፋለን። ጦርነት ያባባሳቸውን አጉል ልማዶች የምታጠና ወጣት የህግ ባለሙያ ኩልሱም ኑር በኢትዮጵያ የጻናትና ሴቶች መብትን የሚመለከቱ ህግ ነክ ምርምሮችን ያደረገች ባለሙያ ናት። ከህግ ባለሙያነቷ ጎን ለጎን በልዩ ልዩ ብዙሃን መገናኛዎች አበርክቷ ማህበረሰባዊ ንቃትና ግንዛቤን ለማዳረስ ትጥራለች። ከዘንድሮቹ የማንዴላ ዋሽንግተን ያሊ 2023 የወጣት መሪዎች ትስስር መርሃ ግብር ተሳታፊዎች መካከል አንዷ የነበረችው ወጣት በሚቺጋን ስቴት ዩኒቨርሲቲ የቀለም ትምህርትና አመራር ስልጠናዎችን ለሳምንታት ወስዳለች። ሀብታሙ ስዩም እንደሚከተለው ያቀርበዋል።
ኩልሱም ስላገኘሁሽ በጣም ደስ ብሎኛል። ዘንድሮ ላይ እንግዲህ ወደ ዩናይትድ ስቴትስ ከመጡ ከኢትዮጵያ ከተመረጡ 34 አካባቢ በአጠቃላይ ወጣቶች መካከል አንዷ ነሽ። ለዚህ ድል እንዴት በቃሽ? ሀገር ቤት በምን ስራዎች ውስጥ ነበረ ስትሳተፍ የቆየሽው?
ሎካሊስ ነኝ። አሁን ማስተርስ እየሰራሁ ነው በፐብሊክ ኢንተርናሽናል አዲስ ዩኒቨርሲቲ። ከተመረኩ በኋላ ሚዲያ ላይ ሳገለግል ነበር። ዲጂታል ሚዲያ እንደ ሾ ሆስት፣ ሲኒየር ሪፖርተር፣ ኮንቴንት ክሬተር ሆኜ ሳገለግል ነበር። አንድ አመት ሚዲያ ላይ ከሰራሁ በኋላ ወደ ሪሰርች አለም ነው የገባሁት ማለት ነው። ሶ ሪሰርቼ ካርድ የሚባል ኢንስቲትዩት አለ ኢትዮጵያ ውስጥ Center for Advancement of Rights and Democracy in the Institute ነው እና የሪሰርች ፌሎሺፕ እድል አጥቶ ነበር። ስለዚህ በዛ ፌሎሺፕ ላይ አፕላይ አደረኩኝ። ሪሰርቼ ፎከስ የሚያደርገው በሰሜኑ ጦርነት ምክንያት በሴቶች ህጻናት ላይ የህጻናት ጋብቻ ጦርነቱ ምን አይነት ኢምፓክት ፈጥሯል፣ ምን ያክል ለዚህ ባህላዊ ድርጊት የበለጠ ተጋላጭ አድርጓቸዋል የሚል ሪሰርች ነበር የሰራሁት። ሶ ያ ነገር ነው። ሚዲያ ላይ የሚያሉኝ ደግሞ የምንሰራቸው የነበሩ አዲስ አበባ የሚባል ሚዲያ ነበረ ስራ የነበረው። በዛ ሚዲያ ቦታ ላይ ጦርነቱ የዛን ጊዜ ሰሜን ጦርነት እኔ እየሰራው ነበረበት ጊዜ ነበር እና የተለያዩ የምንሰራቸው ነገሮች በሀገራችን ውስጥ በዛ ጊዜ በነበረው ወቅታዊ ፖለቲካዊ፣ ማህበራዊ ጉዳዮች ላይ የተለያዩ እንግዳዎችን እንጠራና እነሱ እንግዳዎች በዛ ጉዳይ ላይ ውይይት እንዲያደርጉ እንጋብዛቸው ነበር። የተለያየ ሀሳብ ያላቸው ሰዎች ይሆናሉ። አንዳንድ ደግሞ ከተለያየ ፊልድ ውስጥ ሲደረ የነበሩ ይሆናሉ እና በጦርነቱም ጊዜ እንደዛ ስናደርግም ቆይ ነበረ። ከቴድሮስ አስፋው የሚባል ፖለቲካ ተንታኝ ነበር እና እሱም ጋርም ደግሞ አብረን በየወቅቱ የነበረውን የሀገራችን ፖለቲካ ሁኔታ ሆስት እያደረግኩት እሱ ጋር አብረን እንተነትን ነበር እና እነሱ ይመስለኛል
ለዚህ ድል ተመራጭ አደረገች ማለት ነው። እንግዲህ ወደዚህ ሀገር ከመጣችሁ በኋላ ለስድስት ሳምንታት ያክል በተለያዩ የትምህርት ተቋማት ውስጥ የቀለም ትምህርት እንዲሁም ደግሞ የአመራር ስልጠናዎች ትወስዳላችሁ። የቺ ዩኒቨርሲቲ ተላክሽ የነበረች ቆይታስ ምን ይመስላል?
እኔ የተላኩት ሚቺጋን ስቴት ዩኒቨርሲቲ የሚባል ሚቺጋን ስቴት ውስጥ ያለ ትልቅ ዩኒቨርሲቲ ነው። ዩኒቨርሲቲው ያው ትልቁ ስራው አግሪካልቸር እና ሪሰርች ላይ ነበረ። እዛ ከተላኩት ኢትዮጵያዎች መካከል ብቻዬን ነበርኩኝ እንደሄድኩት። ስለዚህ ያው በተለያየ ነገሮች ነው የሚከፈለው የሚሰጡን ስልጣናዎች። ክላስስ ቁጭ ብለን የምንወስዳቸው አካዳሚክ ሴሽኖች አሉ። ሴሽኖቹ በአመራር ላይ በ ምንድነው ስትሬንግ እና ዊክነሳችን የመለየት ላይ እየሰጠናል። ከዛ በተጨማሪ ደግሞ ኔትወርኪንግ ሴሽኖች አሉ። እዛ አካባቢ ካሉ ከተለያዩ ሲቪክ ኦርጋናይዜሽኖች ጋር ግንኙነት እንድናደርግ እንድንነጋገር ኔትወርካችን እንዲሰፋ አጋጣሚዎች ያዘጋጁልናል ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ኦርጋናይዜሽኖች ውስጥ እየሄድን እንዴት ስራ እንደሚሰሩ አብረናቸው በሳምንት 3 ሰዓት በአጠቃላይ ከ14 እስከ 15 ሰዓት አብረን እንድናገለግል ቮለንቲር እንድናደርግም እንተፈቀደልን።
መልካም። እንግዲህ የዚህ መርሃ ግብር ሌላኛው ዓላማ እናንተ እዚህ ያገኛችኋቸውን ህይወት ቀያሪ ልምዶች ወደ ሀገር ቤት ስትመለሱ ለማህበረሰባችሁ እዛ ለሚኖረው ትውልድ እንድታካፍሉ ይጠበቃል። ወደ ሀገር ቤት በምትመለሱበት ጊዜ ምን አይነት ስራዎችን ለመስራት አስበሻል?
ስለዚህ ከሀገር ቤት ስመለስ መጀመሪያም አፕላይ ሳደርግ ወዲያውም ሰራበት የፈለኩበት ነገር ሪሰርቹ የሚያጠነጥነው በጦርነቱ የተጎዱት ክልሎች አሉ። አፋር ክልል፣ አማራ ክልል፣ ትግራይ ክልል። ስለዚህ የኔ ሪሰርች ፎከስ አድርጎ የነበረው አፋር ክልል ላይ ነው። ምን ያክል ጦርነቱ የሴቶችን ከህፃናትን ህይወት ኢምፓክት አድርጓል፣ ለህፃናት ጋብቻ እና ለተለያዩ ፕራክቲሶች እንዴት ነው የበለጠ ተጋላጭ አረጋቸው። ስለዚህ ሪሰርቹ ከሰራሁት በኋላ ያመጣሁትን ውጤት ሶሉሽን ብዬ ሰጀስት ያደረግኩትን ኢምፕሊመንት ማድረግ ነው የምፈልገው። አንደኛው ነገር ደግሞ አድቮኬሲ ነው። ጦርነት ሲኖር እንደዚህ አይነት ነገሮች ኋላ ወንበር ይይዛሉ። ፕራዮሪቲው ምንድን ነው የሚሆነው? ሰው የሰው ነፍስ ማዳን፣ ሰዎች ሪሎኬት ማድረግ ነው የሚሆነው። ስለዚህ እነዚህ ነገሮች ይዘነጋሉ። ስለዚህ መጀመሪያ ማድረግ የምፈልገው አቴንሽን ለእንደዚህ አይነት ጉዳይ እንዲሰጥ ነው። አንዳንድ አካባቢዎችም ከሌሎች አካባቢዎች የበለጠ አቴንሽን ያገኛሉ። ስለዚህ እነዚህ አካባቢዎች አቴንሽን እንዲያገኙ ከዛ በኋላም ደግሞ አንድ ሰው ብቻውን የሚያመጣው ለውጥ የለም። ኢንስቲትዩሽኖችም እንደዛው። ስለዚህ የተለያዩ ኢንስቲትዩሽኖች የጤና ባለሙያዎች፣ ሆስፒታል፣ ትምህርት ቤቶች እነዚህ ሁሉ በጦርነቱ የተጎዱ ናቸው። ስለዚህ እነዚህ ተመልሰው ራሳቸውን ኦርጋናይዝ አድርገው ግን ፎከሳቸውን ከእንደነዚህ አይነት ኢሹዎች እንዳያነሱ እዚህ ጋር አንድ ላይ እንዲሰሩ አቴንሽናቸውን መሰብሰብ ነው የሚሆነው።
በጣም አመሰግናለሁ ኩልሱም። እዚህ ሀገር ከመጡ የብሩህ አእምሮ ባለቤት ከሆኑ ወጣቶች መካከል አንዷ ነሽ። ስላገኘሁሽ፣ ሀሳብሽን ስላጋራሽን በእጅጉ አመሰግናለሁ። ወደ ሀገር ቤት በምትመለሽበት ጊዜ ደግሞ መልካም ነገር ሁሉ እንዲገጥምሽ እመኝልሻለሁ። አመሰግናለሁ።
ሀብታሙ ስዩምን ለዘገባው በድጋሚ አመሰግናለሁ። አሁን ተከታዩን ዘገባ እናስደምጣችሁ። ሳሮን ቦጋለ ከቅርብ ጊዜ ወዲህ በጎዳና ላይ ስራዎቿ እውቅናን እያተረፈች የመጣች ተዓሊ ናት። ግራፊቲ የተሰኘውን በሰፊ ግድግዳና ሸራ ላይ የሚሰሩ ስራዎችን እንደሚማርኳት የምትናገረው ሳሮን አዲስ አበባ ውስጥ በቡድንና በተናጥል የስራዎቿ አሻራዎች በተለያዩ ቦታዎች ይገኛሉ። ኤደን ገረመው ሳሮንን አነጋግራ ያሰናዳችው ዘገባ ይቀጥላል።
እጅግ የደመቁ በቀለማት ያጌጡና ቀና መልክት ያላቸው የጎዳና ላይ ስዕሎች ከተማ ከማሳመር ባለፈ የሰዎች ስሜት ላይ በጎ ተጽዕኖ ያሳድራሉ የምትለው ሳሮን ቦጋለ ናት። ሳሮን ከሐዋሳ ዩኒቨርሲቲ ከአንድ ዓመት በፊት በኪነ ህንጻ የተመረቀች ወጣት ስትሆን በአሁን ሰዓት በሙሉ ጊዜ የግራፊቲ ወይም በትልቅ ግንቦች ላይ የሚሰሩ ስዕሎችም ባለሙያ በመሆን እየሰራች ትገኛለች።
ወደሰበነ ግን ከዱ ጀምሮ እስል ነበረ ግንሰራው በትንሽ ስኬል ማለት ወረቀት ላይ ነበረ ሰራው። ዩኒቨርሲቲ ከገባሁ በኋላ ራስ ቤት ስመጣ ክረምት ላይ ግድግዳ ላይ መሳል ጀመርኩኝ ከሰከንድ ጀምሮ ማለት ነው። ከዛ በኋላ ይሄን ስኬል በደንብ እያዳበርኩት መጣሁ። ያው ከዱ ጀምሮ የስዕል ፍቅር ውስጥ ስለነበረ እሱን በደንብ እያዳበርኩት መጣሁ ማለት ነው። ከዛ በኋላ ደግሞ አርክቴክቸር ዲፓርትመንት ገባሁኝ። እሱም ደግሞ በደንብ ረድቶኛል ከአርቱ ጋር ትንሽ ሪሊቲድ ስለሆነ ብዙ ነገሮችን በደንብ እንዳዳብር አድርጎኛል። ከዛ በኋላ ግራጁዌት ካረኩ በኋላ ኦልሬዲ ድሮ ሰራ የነበረውን ነገር በደንብ ማስቀጠል ጀመርኩኝ ማለት ነው። ካረኩ በኋላ ቀጥታ ወደዚህ ስራ ገባሁ ሙሉ በሙሉ ማለት ነው። ያው ማቴሪያል ማግኘት እዚህ ትንሽ ያስቸግር ነበረ። እዛ ላይ ብዙ ካርቲስቶች ጋር በደንብ ኮኔክሽን አልነበረኝም እና ካንቫስ ሴት እንደማገኝ አላውቅም፣ እንደዚህ መሰራ ቀለሞች ሴት እንደማገኝ አላውቅም እና እንግዲህ ባገኘኋቸው ቀለሞች ነበር የሚሰራው። ይሄ የህፃ ልጅ የሚዘጋጁ ወተከለሮች አሉ፣ በነሱ ነበር የሚሰራው። ከዛ በኋላ ግን እንዳልኩሽ ልክ ግቢ ከገባሁ በኋላ በደንብ ሰዎች መታወቅ ጀመርኩኝ፣ ማቴሪያል ማግኘት ጀመርኩኝ። ከዛ በኋላ ነገሮች እየቀለሉ እንዲመጡ
የኪነ ህንጻ ትምህርት ጥበቡን ለማዳበር ቢረዳትም አብዛኛውን ነገር ግን በራሷ ትግል ራሷን ማስተማሯን የምትገልጸው ሳሩን ስራዎቿ አሁን ላይ ከፍተኛ የሆነ ተቀባይነት እየተረፉ መምጣት ችለዋል።
ፖዚቲቭ የሆነ ኮመንቶች ናቸው። ይሄ ደስ የሚል ነገር ነው የሚሰጥኝ ፊድባካቸው አሪፍ ነው። እነዚህ የሚጀምሩ ሰዎችንም ኢንስፓየር እንዳደረገ ይነግሩኛል አንዳንድ ሰዎች። አሁን ለምሳሌ ካርቤት ድልጊሽ በቲም ይሰራ ነው አንድ ስራ አለ ከኢሮፒያን ዩኒየን ኤዲኬሽን ሳፊታ ዩኒየን ጋር። ከዛ ደግሞ እዛው ሰርቪስ ጋር ከኢታሊያን ካልቸራል ሴንተር ጋር የሰራ ነው አንድ ትልቅ ሚውራል አለ። ከዛ ደግሞ የፍራንስ ኤምባሲ አጥሩ ላይ በየአመት የሰራ ነው አንድ ፕሮጀክት አለ፣ እዛም ላይ ፓርቲስፔት አድርጌያለሁ። ከዛ ባለፈ ደግሞ እንደዚህ ደብዛ ዶሮች ላይ አሉ ስራዎች፣ ለምሳሌ ካፌ ቦታዎች ላይ ጣሊያን ስኩል ትምህርት ቤት ውስጥ ራሱ እና ብዙ በጥቂቱ እነዚህ ናቸው።
ሰፋ ባለ ቦታ ላይ የሚሰሩ ስዕሎችን እንደምትወድ የምትናገረው ሳሮን ከአጓሯ ጋር በመሆን የህፃናት የስዕል ትምህርት ክፍለ ጊዜዎችንም ታዘጋጃለች።
በራሴ ነው የምሰራው፣ ፍሪላንስ አደርጋለሁ። እንደዚህ የግድግዳ ስዕሎች ካንቫስ ላይ ኮሚሽን ስራዎች ሰራለሁ፣ የራሴ ስራዎች ሰራለሁ። ከዛ ባለፈ ደግሞ እንትን ጆያ ስቱዲዮ የሚል ስቱዲዮ እንትን አቋቁመናል ከፓርትነሪ ጋር። ፓርትነሪ ያለች አብራኝ የምትሰራው ከእሷ ጋር የአርት ክላስ ለህፃናት እንሰጣለን። እዛ ስቱዲዮ የአርት ኢቨንቶች እናዘጋጃለን እና እንደዚህ አይነት ስራዎች ሲክሪን ፔንት ኢቨንቶች አዘጋጃለሁ። እሷ ከአርት ጋር የሚትድኑ ነገሮች እንሰራለን ማለት ነው። በእርግጥ ማለት አሁን ላይ በጣም ጎበዝ የሆኑ በጣም ታለንትድ የሆኑ አርቲስቶች አሉ። ከነሱ ኩል ማርኬቱ ላይ መግባት ኮምፒት ማድረግ ትንሽ ይከብዳል፣ ግን እንደወጣው አይደለም ነገሮችን ፊጋዎች ለማድረግ የሞከርኩት ግቢ ያለው ይመስለኛል። ቀድሜ ልክ ትንሽ ኮኔክሽኖቹን የተለያዩ ነገሮችን ቢልድ እያደረኩ ስለመጣው ያን ያክል ከባድ ቻሌንጅ ገጠመኝ ለማለት ይከብደኛል። ግን በቃ ያኔ ተማሪ ያለ ብዙ ነገሮችን እያስተካከልኩ ሶሻል ሚዲያ ላይ ፖስት እያደረኩ ብዙ ኮኔክሽኖች ለመፍጠሬ ትንሽ ቻሌንጁን ቀንሶልኛል ብዬ አስባለሁ።
ሳሮን እንደ ጎዳና ላይ ሰዓሊና እንደ ግራፊቲ አርቲስት በሀገር ውስጥ በባለሙያዎቹ ዘንድ አሉ የምትላቸውን ተግዳሮቶች ታነሳለች።
እንግዲህ አላውቅም ይሄ ያን ያክል ቀላል ላይሆን ይችላል። እነሱ ግን ብዙ ጊዜ የአርቲስቶች ችግር በተለይ በቴክኒክ ጉዳይ ላይ የሚሰራ ሰዎች የማቴሪያል ችግር ነው ያለበት። ይሄ ኖርማሊ ቤት በሚቀባበት ቀለም ነው እሱ ሚክስ እያደረግን ከአክሪሊክ ጋር ምናምን ነገር የምንሰራው እንጂ እንደዚህ ፕሪንቲንግ ምናምን ኢትዮጵያ ውስጥ ጭራሽ አይገቡም። የሚገቡ ደግሞ በጣም ሎ ኳሊቲ የሆኑ ስቴት ፕሪንቶች ናቸው። አሁን ውጭ የሚሰሩባቸው አይነት በጣም ሀይ ኳሊቲ የሆኑ ስቴት ፕሪንቶች እዚያ ያስመጧቸው ምክንያታቸውን ስንጠይቃቸው አስመጪዎቹ በጣም ኤክስፔንሲቭ ነው ይሉናል። እንደዚህ አይነት ነገሮች ማቴሪያሎች በደንብ ቢገኙ ወደፊት ብዙ ነገር ይሰራል ብዬ አስባለሁ። ከእሱ ባለፈ ደግሞ እንደዚህ የፍቃዱ ነገር ታይም የሚወስደው ነገር ቀለል ቢል ከዛ በኋላ አይ ነው ማየት አለባቸው እነሱ ስራውን። ምክንያቱም ኔጌቲቭ የሆኑ ነገሮችንም የዛን ያክል ማስተላለፍ የሚፈልጉ አርቲስቶች ሊኖሩ ስለሚችሉ ከዚህ ፈረሳ ነው እሱን አንደርስታንድ አደርጋለሁ። ነገር ግን ስራውን አይተው ምን ብለው ይሄ የማስፈቀድ ፕሮሰሱን ትንሽ ወይ ቢያሳጥሩልን ሰው በደንብ ይሰራል ብዬ አስባለሁ።
ሳሩን በኳለ በቀጣይ ሌሎች ትላልቅ የፓን አፍሪካኒዝም መልእክት ያላቸው ፕሮጀክቶች ላይ የመስራትና የማስተዋወቅ ሀሳብ እንዳላት አጋርተኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 1 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል።
ጤናሽትልኝ ለምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ ምሽቱ 4 ሰዓት አብሬያችሁ ማምሸው እንግዲህ ወሌ ነኝ። ተኩዬ ልምጣ ወይ እያለች ነው ቤተልሔም ሸረፈዲን። ቤቲ ሼር ይሏታል ባጭሩ ሲጠሯት ግጥምና ተናይ ግርማቸው ዜማ ምህረታብ ደስታ ሙዚቃ ቀንብርና ሚክሲንግ ታምሩ አማረ እንዲሁም ማስተሪንግ አበጋዝ ክብረወርቅ ሺዮታ እንደሆኑ በተለቀቀው ቪዲዮ ላይ ተመልክቷል ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ ሼር ነበረች ተኩዬ ልምጣው ይስጥል የነበረው I heard it through the grapevine በርካታ የሞታውን አቀንቃኞች አዚመውታል ስሞኪ ሮቢንሰንና ግላዲስ ናይትን ጨምሮ የኔ ምርጫ የማርቪን ጌይ ነው I heard it through the grapevine I heard it through the grapevine. ወደ ቀድሞ አፍቃሪሽ መመለስሽን ሐሜት መንደር ሰማሁ ያለ ነበር ማርቪን ጌይ። የሙዚቃ ቃና ይከተላል የዘምባባ ማርነሽ ጥላውን ገሰሰ። ካደምት ዘውትር ክራሚ ምሽት እንከምላችሁ የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። Purple Rain. Prince and the Revolutionist, the new band with the Chautut, American Chubet Aminu, the Zephano. Basras in Samarati Otau Yzefan, Bezomet, Bezosum, Purple Rain, film in this Ramk Natono. The Melo Alam, the cinema Garbo, Bog to Kasava million dollar belagging for. ሰማዩ ላይ ደም በሚታይበት ጊዜ የቀይና የሰማይ ድብልቅ ሐምራዊ ቀለም ይኖረዋል። Purple Rain ሐምራዊ ዝናብን በለው ያለም መጨረሻን የሚያሳይ ነው። ከሚወዱት ጋር ይሆኑና አምላክ በሐምራዊው ዝናብ ውስጥ ይምራው ያለ ነው ፕሪንስ። መቼም በዚህ ሀገር ይሄን ዘፈን የማይጫወት ባንድ የለም ቢባል ማጋነን አይሆንም። በእንደ አውሮፓን አቆጣጠር 2007 በነበረው የአሜሪካ እግር ኳስ ፍጻሜ በረፍት ሰዓት በነበረው የሙዚቃ ትዕይንት ፕሪንስን ዘፈኑን በሚያቀርብበት ወቅት ስቴዲየሙ በሐምራዊ መብራት ደምቆ ሳለ በአጋጣሚም ዝናብ በመዝነቡ ታዳሚው በደስታ ሲቃተውጦ ነበር። አንቺ ልጅ አደራ ሶድሽ ወደጂም ለሉር ካንቺ ጋራ ቆየት ያለ የፍንታምሩ ዜማ ነው። በትዝታ ወደ ኋላ የምትሄዱ እንደምትኖሩ ገልጣለሁ።
Oh, Anchil Jadara, se ote shudhi, oh, Lenor Kanchi Dara,
Thank you.
አንቺ ልጅ አደራ ኤፍሬም ታምሩ ነበር። ዴቪዶ ወይም በሙሉ ስሙ ዴቪድ አደደጂ አደለኪ በአሜሪካ አትላንታ ተወልዶ ናይጄሪያ ውስጥ ያደገ አቀንቃኝ ነው። ይህ ብሎ ማይ ማይንድ የተሰኘው የአፍሮ ቢት ቅኝቱ ነው። በዚህ ሙዚቃ ላይ አሜሪካዊ አቀንቃኝ ክሪስ ብራውን ተሳትፏል። ዴቪዶ ስለ እርሷ ያለውን ፍቅር ጥንካሬ የገለጸበት ዜማው ነው ብሎ ማይ ማይንድ። ለምሽቱ የሙዚቃ ቃና የመጨረሻ ምርጫ አድርጌዋለሁ። ሳምንት እንገናኝ። ሰላም።
የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።